تخصص من البعد وخلافي كنت أقول مرافقة عرفت كبطرة صحيح أرسم عن داندو شعرات ليلو تشم نبيات ليلو تشم ونجيل لن سباك يوز ليلو تشم رينو تشم ناس تماريو تشم جوانو ساتا ولكن يكزاوي اللي بما مننا بماوك ودميكي عندنس ملو سوم ودمهوني كريستوس ملاتو دميونو ودميون ودمولاتو اللي اسندرس درس كدسان أجل دلوتي لمستاتنا لكرسوس أكاديمي تافل سمان يهونو زن عند ستات شنجلا بالتن كل بسوات مرتال المكنيات مرتس نفاس اللو يتف جمجمن ودنا ودا يتنساففن هزانات مهون ودفيت هاي كبان نگر جن وناتن بفكر يازن بنگر كلو ودا ارسوراس ودا ميهون ودا ارسوراس ودا ميهون ودا كريستوس اندك كارسوم يتنسا أكال كلو ياندو كفل بالك اندمي سارا بتستلت بجمات اللو يتقاد تمنى يتعزى راسون بفكر لما الناس أكالون ياسادقا
برغت ياو اندمن دردري حساب سنوس دي وسرنو محال لاي قبا بلن دي وسرنو يا باولوس ملكتون سيسف بتعام استمهر ولاي تكرت بمارك كسعفة بوحالا يمجمع رياوشون سوست مرافوش سن ملكت دكتورين تكوري هونان استمرو تكورنو كذا وهالا يلو توست مرافوش دغمو ينين نانتن جديتا يمياساي كفل نونا بكر بغزي تاچن استير عند ياوطاچو زماري عال عال دغ بانت لاي راسين عالچال اغول نو حلوم اغواغول نو حلوم يالانتا ماشي يامرال يميل سنن يوستو عال عال دغ بانت لاي راسين عالچال እግዚአብሔር እንድናድግ ይፈልጋል ግን አድገን ግን ራሳችንን እንድንችል ሳይሆን ስናድግ በርሱ ላይ የበለጠ ጥገኛ እንድንሆን እግዚአብሔር ይፈልጋል ያንን አይነት ቋንቋ ያለው አባባል ነውና ይሄን ክፍል እንግዲህ መነሻ አድርገን ስንመለከት እንደ አማኝ የሚያስፈልገን ነገር አስተምህሯችንን በጥንቃቄ ስናውቅ ስንረዳ የኔና የናንተ ህይወት ጤናማ የሆነ እድገት ማድረግ ይችላል ሐኪም ጋር ልጆቻችንን ከተወለዱ በኋላ ይዘን سنሄድ የምግብ አበላል ፕሮግረሳቸውን ሲነግሩን በተቻለ መጠን የተመጣጠነ ምግብ እንዲበሉ ይሉናል አይደለ? ምክንያቱም የተመጣጠነ ምግብ መብላት ያለባቸው ጤናማ የሆነ ማንነት ኑሯቸው እንዲያድጉ ማለት ነው። ስለዚህ ልጆቻችን የማይወዱት እንኳን ነገር ቢኖር እንደምንም ብለን እናበላቸዋለን አይደለ? በብዛት ቬጀታብል ነገር ልጆቻችን አይበሉ። ከቬጀታብል ይልቅ ጣፋጭ ነገር ብንሰጣቸው ፈቃደኛ ሆነው ይበላሉ። ግን ጣፋጩን ብቻ ብንሰጣቸው እነዚህ ልጆች ጤናማ ሆነው አያድጉ ስለማያድጉ ምንም እንኳን ለመብላት ባይመቻቸው ባይጠማቸውም ነገር ግን ያንንም ጭምብር እንኳን በመስጠት እንዲያድጉ የሚያስችል ነገር ይሰጣቸዋል ስለዚህ ራስ ወደ ሆነ ወደ እርሱ እንድናድግ እንድናድግበት የተሰጠን የእድገታችን መለኪያው ክርስቶስ ስለዚህ በእርሱ ወደ እርሱ እንድናድግ በእርሱ ወደ እርሱ እንድናድግ ልጆቻችን ሁለት ሶስት ልጆች አሉን ወላጆች እናቃለናል ቤት ውስጥ ቁመታቸው ይለካካሉና ያንሃል በለጥከኝ ያንሃል በለጥኩም ይባል አባባል አላቸውና የኔና የናንተ እድገት ክርስቶስ ተኮር የሆነ እድገት ቤተክርስቲያን ከክርስቶስ ላይ ትኩረት ስታጣና ክርስቶስ ኢየሱስን በዋናነት የህይወቷ ያካሄዷ መለኪያ ማድረጉን ያንን ነገር ስታጣው ሲጠፋባት የምትኖረው ኑሮና የምታደርጋቸው ነገሮች ምንም ትርጉም የለሽ ነው ትርጉም የለሽ in a sense ሃይማኖታዊ የሆነ መልክ ሊኖረው ይችላል ነገር ግን እግዚአብሔር ያሰበውን እቅድና ዓላማ ለማስፈጸም ግን የሚያበቃ አይደለም መንፈሳዊ ህይወት በብስለት ለማደግ ከልብ መፈለግን ይጠይቃል ይሄ መፈለግ ወገኖች እናንተ በሳምንት አንድ ቀን ራሳችንን አዘጋጅተን እንደምንመጣው ብቻ አይደለም ነገር ግን እሁድን በመጣንበት መንፈስ ሰኞንም መገኘት አለበት የሰኞ ማክሰኞ መደገም አለበት ማክሰኞ ብቻ ያበቃም ሮብ ሐሙስ አርብ ቅዳሜ እስከሚመጣው እሁድ ድረስ ተመሳሳይ የሆነ መፈለግን በእኔና በእናንተ ውስጥ ማሳየት መቻል አለበት ይሄ እድገት የሚመጣው ከመፈለግ ነው ይሄንን ሐሳብ በጣም በመሳሌነት ሊያሳየን የሚችል የእግዚአብሔርን ቃል በጣም ለማየት ስሞክር ያገኘውት ታሪክ የኤልሳ እና የኤልያስ ታሪክ በጣም ለዚህ ነገር ጥሩ ምሳሌ ይሆናል ብዬ አሰብኩኝና የኤልሳዕና የኤልያስን ታሪክ እናገኘው ሁለተኛ ነገስት ምዕራፍ 9 ላይ ነው። ምዕራፍ 2 ላይ ነው። ምዕራፍ 2 ከቁጥር 9 ጀምሮ ባለው ሐሳብ ውስጥ እናገኘዋለን። ግን እዛ ውስጥ ያለውን በጣም ቁልፍ የሆነ ሐሳብ እንደው ለእናንተ ለማካፈል ያህል በብዛት ይሄንን ክፍል የምንሰማውና ሲነገር በጣም ሲሰበክ የምናየው ስለ እጥፍ ቅባት አላል ስለ ወፍራም ቅባት ምናምን ነገር ነው። ወፍራም ቅባት የለም፣ እጥፍ ቅባት የለም። በቃ ባጭሩ ሁላችንም ስለ ተቀባን ማለት ነው። ተቀብተናል። በክርስቶስ ያልተቀባ ማንም የለም። የተለየ ቅባት ኖሮት ለኔና ለእናንተ እንዲኖረን የሚያድለን ሰው የለም። መነገጃ ብቻ፣ ከዛ ውጪ ሌላ ምንም ትርፍ የሌለው ነገር ነው። ነገር ግን እዚህ ጋር ያለው ቁም ነገር ምንድነው? እሱ ሁለተኛ ነገስት ምዕራፍ 2 ላይ ሄደን ስንመለከት በአዲሱ መደበኛ ትርጉም እንደዚህ ይላል። ከተሻገሩ በኋላ ይሄ እንግዲህ ኤልያስ ኤልሳዕን እንዲከተለው ምልክት ካሳየው በኋላ ኤልሳዕ የነበረውን ንብረት ያርስበት የነበረውን በሬ አርዶ ማረሻውን፣ ሞፈሩን፣ ቀንበሩን ሰባብሮ ምግብ አብስሎ ከበላና ካበላ በኋላ ወደ ኋላ እንዳይመለስ ምን አድርጓል? የመጣበትን ድልድይ አቃጥሎታል። እንደዛ ይባላል አይደለ? ድልድዩን ካቃጠለ በኋላ መመለስ የለም። ስለዚህ የጌታን ሐሳብ ለመከተል ስንወጣ ላለመመለስ ነው የምንወጣው ማለት ነው። እርፍ ጨብጦ የሚመለስ የለም፣ ምክንያቱም ስራ ከፊታችን ስላለ ማለት ነው። ስለዚህ ከተሻገሩም በኋላ ኤልያስ ኤልሳዕን ከአንተ ከመወሰዴ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። ኤልሳዕም መንፈስህ በእጥፍ እንዲያድርብኝ እለምንሃለሁ ብሎ መለሰ። ኤልያስም አስቸጋሪ ነገር ጠይቃል። ይሁን እንጂ እኔ ከአንተ ስወሰድ፣ ይህንን ቃል አስምሩበት፣ ብታየኝ የሚል ቃል እንዳልከው ይሆንልሃል፣ አለዚያ ግን አይሆንም አለው። እያዘገሙም ሲነጋገሩ ሳለ የእሳት ሰረገላና የእሳት ፈረሶች ድንገት በመካከላቸው ገብተው ሁለቱን ለዩዋቸው። አስቡት፣ በጣም ፈጣን ናቸው። የእሳት ሰረገላው ፈረሱ ድንገት በመካከላቸው ገብተው ለዩዋቸው። ኤልሳዕም በአውሎ ነፋስ ወደ ሰማይ አረገ። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ኤልሳዕም ይህንን አይቶ ብታይ ያለው ከዛ ደግሞ አይቶ፣ ይሄ ሰውዬ በጣም የነቃ ፍላጎት ነበረው ማለት ነው። መንፈሳዊውን ነገር እንደ ነገሩ ሳይሆን መንፈሳዊውን ነገር በጣም ስራዬ ብሎ የያዘው ነበረ። አብሮ ከኤልያስ ጋር ነበረ የሚባለውን ከዝነኞች ጋር በመዋል ዝነኛ የመሆንን መንፈስ ሳይሆን፣ ነገር ግን ከእነሱ ጋር በመዋል ሊያገኘው የሚገባውን ነገር ከልቡ የሚፈልግ ሰው ነበር። ብታየኝ የሚል ቃል ነበረ አይቶ። በዛ መሃል ኤልሳዕ ምን ብሎ ተናገረ? አባቴ አባቴ፣ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ዳግመኛም ኤልያስን አላየው። አየው አላየው። ጳውሎስ አንድ የሚጸልየው ጸሎት አለ። የውስጥ ልባችሁ አይኖቻችሁ ይበሩ ዘንድ በአብ ፊት ምን አደርጋለሁኝ ይላል? እንበረከካለሁ። ምክንያቱም የመንፈስ አይኖቻችን ሲበሩልን ተገልጠው ማየት ስንችል ያ የምናየው ተስፋ የጸና ተስፋ ነው። ያ ተስፋ የኔና የእናንተ የመቆማችን አሁንን የመገኘታችን በሕይወታችን ውስጥ በምናልፍበት የትኛውም የሕይወት ሁኔታችን ውስጥ ሊያጸናን የሚችል አንከር ነው። በጣም በቃ እኛ እናንተን በደንብ አድርጎ የሚይዘን ወገኖቼ የእሳት ሰረገላና የእሳትን ፈረስ ለማየት በጣም ለየት ያለ ትኩረት ይፈልጋል። ያንን ለማየት የሚፈልግ ሰው ግን ለማየት ይችላል። አሁን መንፈሳዊ የሆነውን ነገር ለመፈለግ ከልብ የሆነ ለማደግ የሚፈልግ ማንነት በጣም ያስፈልገናል። ያ ማለት እንግዲህ አስቡት፣ በሳምንት አንድ ቀን በመመገብ መኖር አንችልም አይደለ? ልንኖር እንችል ይሆናል ግን በቂ የሆነ አቅም ጉልበት ይኖረን አይኖረን? መመገብ አለብን አይደለ? ስለዚህ ኤልሳዕ ከኤልያስ ጋር ባደረገው ጉዞ ውስጥ ኤልያስ ያለውን ነገር በምታየው መጠን በሕይወት ውስጥ ያንን ነገር ትቀበላለህ። ማርታንና ማርያምን ኢየሱስ ክርስቶስ ቤታቸው በገባ ጊዜ የሆነውን ታሪክ እናስታውሳለን አይደለ? ማርታ በጣም ጉድ ጉድ ትል ነበረ። ማርያም ግን አንድ ነገር መረጠች ይላል አይደለ? በእግሮቹ ስር ቁጭ ብላ ጌታ የሚያስተምረውን ነገር በጣም ተናፍቅ ነበረ። ስለዚህ ቁጭ ብላ ማድመጥ ፈለገች። የሚያስፈልገው አንድ ነገር ነው ብሎ አላት ይላል። ያም ማርያም የመረጠችው ነገር በጣም የምትፈልገው የሚያስፈልገው ነገር እሱ ነው። ወገኖቼ እይታችን፣ ቅርበታችን፣ ንቃታችን እነዚህ ሁሉ ነገሮች ሐሳባችን ሳይዛባ ትኩረት ሰጥተን በጌታ ነገር ማደግ እንድንችል የሚያስችሉን ብቸኛ ቁልፍ ምስጢሮች ናቸው። ሌላ ምንም የተለየ ምስጢር የለውም። ምስጢሩ ምንድነው? እሱ የኔና የናንተ ልብ፣ የኔና የናንተ ትኩረት፣ የኔና የናንተ እይታ ትኩረቱ ሳይበተን ማለት ነው። ያ የሰረገላ የተመለከተው ያየው ነገር በህይወቱ ውስጥ በኤልሳ ህይወትና አገልግሎት ውስጥ የተከሰተውን ነገር እንዲከሰት ያደረገው ያ ነገር ነበር። ከዛ በኋላ የኤልሳን ታሪክ ስትመለከቱ በሚገርም ሁኔታ የእግዚአብሔር ክብር ይገለጥበት ነበር። በጊያዝና በኤልሳ ታሪክ ውስጥ ተመሳሳይ ክስተቶችን እንመለከታለን። ሁለተኛ ነገሥት ምዕራፍ 6 ከቁጥር 14 ጀምሮ ባለው ሐሳብ ላይ የሶርያው ንጉሥ ኢየሩሳሌምን ከበበ ይላል። በከበባት ጊዜ በጣም ፍርሃት ሆነ። የነበረው ፍርሃት ምንድነው? እሱ የሶርያ ጦረኞች በጣም የሚፈሩ ናቸው። ሰረገሎቻቸው አስፈሪ ናቸው። ስለዚህ እነዚህ ሰዎች የእስራኤልን ሕዝብ ለማጥቃት የሚችል አቅም ጉልበት ነበራቸው። ግያዝ በዚህ ነገር በጣም ተጨንቆ ነበረ። ኤልያስ ግን በተረጋጋ ማንነት ተቀምጦ ነበር። በሶርያ በተከበበው በዚያ ጊዜ ኤልሳ ለግያዝ አንድ ነገር አለው። አትፍራ፣ ማለትም በቃ እግዚአብሔር ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣል የሚለውን ቃል ተናገረው። ከዛ አንድ ያደረገው ነገር ምንድን ነው? እሱ የልብ አይኖቹ እንዲበሩለት አይኖቹ እንዲከፈት ጸለየ ይላል። የግያዝ አይኖች ሲከፈቱ ለካስ በተራራው ዙሪያ የእስራኤል ፈረስና ሰረገሎች ነበሩ ይላል። የልብ አይን መብራት ማለት ነው። ወገኖች፣ የመንፈሳዊውን ነገር የእውነት በሕይወታችን ውስጥ ለማስተናገድ ስንፈልግ የምንፈልገውን መጠን በምንፈልገው መጠንና ልክ በተጠጋ ነው መጠንና ልክ የምናገኘው ውጤት ነው። ጌታን በተጠጋንበት መጠንና ልክ በሕይወታችን በሚገጥመን ተግዳሮትና ፈተና ልንሰጥ የሚገባንን ምላሽ እንድንሰጥ ያስችለናል። የእግዚአብሔር ቃል ምን ብሎ ይናገራል? በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉና ብሎ ይናገራል። በፍጹም ልባቸው፣ ሁለተኛ ዜና ምዕራፍ 16 ቁጥር 9። በጣም ስለ አይን መከፈት መጽሐፍ ቅዱስ በተለያየ ቦታ ብዙ የሚናገራቸው ነገሮች አሉ። እግዚአብሔር ይመለከታል እነማንን? በፍጹም ልባቸው የሚታመኑበትን። መንፈሳዊ ትኩረት፣ መንፈሳዊ መሰጠት ለሰዎች እግዚአብሔር ለተሰጡለት ሰዎች ብድራትን የሚሰጥ አምላክ ነው። የተሰጡለትን ሰዎች እግዚአብሔር እንዲሁ የሚተዋቸው አይደሉም። መንፈሳዊው ነገር ቢያዋጣ ባያዋጣ ብለን በጠብቀ በቆመ ጠብቀኝ አይነት ነገር የምንኖርበት ህይወት አይደለም ወገኖች። ኢየሱስ ክርስቶስ ከእርሱ ጋር የነበሩትን ደቀ መዛሙርት በትንሣኤ እንደሚነሳ በነገራቸው ጊዜ እንዲጠብቁት የፈለገበት ስፍራና ቦታ ነበረ። ሉቃስ 24 ላይ የምናስታውሰው ሐሳብ አለ፣ የኤማሁስ መንገደኞች። ስለዚህ በጣም ርቀው ከሄዱ በኋላ አብረው ካሳለፉ ከተቀመጡ ከበልክ ሲበሉ ከጸለየ በኋላ ምን ይላል? አይናቸው ተከፈተ። አይናቸው በተከፈተ ጊዜ አወቁትም፣ እርሱም ከእነርሱ ተሰወረ። እነርሱም ይላል በመንገድ ላይ ሳለን እያነጋገረን ቅዱሳት መጽሐፍትንም ገልጾ ሲያስረዳን ልባችን ይቃጠልብን አልነበረብን? ብለው ስለ አይናቸው መከፈት ይናገራል። ወገኖች፣ እኔና የእናንተ አይኖች እንዲከፈቱ በጣም እግዚአብሔር ይርዳል። ማየት የሚገባንን እንድናይ ማለት በእርሱ ክብርና በእርሱ ማንነት አይናችን አንዴ ከተነካ ሌላ ነገር ስናይ ይቀልብናል። እውነት ነው አይደለ? እስኪ የሚበልጥ ነገር አይታችሁ ያነሰ ነገር ስታዩ አያስደነግጣችሁም አይደለ? ምክንያቱም የሚበልጠው የላቀ ስለሆነ እነ ዮሐንስ፣ ጴጥሮስ እና ያዕቆብ በመገለጥ ተራራ በወጡ ጊዜ ማቴዎስ ወንጌል ምዕራፍ 17 የተመለከቱት ክብር ነበር አይደለ? ያ ክብር በጣም የላቀ ክብር ነበር። ያደረጋቸው ነገር ምንድነው? እሱ ሌላውን ነገር እንዲረሱና በዛ መሆን ለነሱ እንደሚሻል እንዲያስቡ። ያ ማለት እኮ በትንሹ አላር በቃ ይሄ ትራያል የሆነ ትንሽ የገለጥ አድርጎ ነው ክብሩን ያሳያቸው። ኢማጂን ያ የልብ መገለጥ ሌላውን ነገር ሁሉ እንዲተው እንዲረሱ የሚያደርጋቸው ማንነት ሰጥቷቸው። ትኩረታችንን የሚበትን ትኩረታችንን በጣም የሚወስድ ብዙ ነገር አለ። በጣም ብዙ ነገር ማለት እኔን ይመለከታል፣ እናንተን ግን ላይመለከት ይችላል። በጣም በብዙ ነገር ዲስትራክትድ እንሆናለን። በእግዚአብሔር ፊት ግን በጣም ልንተጋበት የሚገባን ነገር ወገኖቼ ስራዬ ብለን ሆን ብለን ኤልያስ ኤልሳን ያለው ነገር ምንድነው? ብታየኝ የሚል በጣም ደመቅ ያለ ማስጠንቀቂያ ነው የሰጠው አይደለ? ከስር በደም አስምሮበት ብታየኝ የነፋስ ያህል ከነፋስም በጣም የፈጠነ ያህል ፍጥነት ይመስለኛል እነዛ ሰረገሎች ፈረሶች የሚበሩበት አበራረር ማለት ነው። ኢማጂን ያንን ለማየት በጣም ዝግጁ ነበረ ንቁ ነበረ ማለት ነው። የተፈጠረለት ዓላማ ስላለ ወገኖቼ ኤልሳ ለተፈጠረለት ዓላማ ውጤታማ መሆን እንዲችል ያንን መመልከት ነበረበት። እዛው ኤፌሶን ላይ ምን ብሎ ይናገራል? መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ምዕራፍ 2 ቁጥር 9 ስናድግ የምናድገው መልካሙን ሥራ ለመስራት ነው። አድገን ጉልቤ እንድንሆን አይደለም። ሰሞኑን አይታችኋል መድረክ ላይ ቆሞ ልባቸውን ዘጋለው ነው ያለ አንድ ሰው ያለና ምን ለማላት ፈልጌ ነው? ስናድግ ትሁታን ሆነን ልንሰራ የሚገባን የተሰጠን ሥራ አለ ወገኖች። አልደግ ባንተ ላይ ያለችው እውነቷን ምክንያቱም ራሴን አልቻል። ራሳችንን ከቻልንማ የአሜሪካን አይነት ኑሮ ሆነ ማለት ነው። በ18 ዓመታቸው አሜሪካን ሀገር ወላጆች ልጆቻቸውን ያሰናብታሉ ምናም ይባላልና አንዳንዶቻችን ገና አላሰናበትንም ገና ነን። ግን በነጮች ውስጥ ያለ ባህል ይመስለኛል ሳስበው። በቃ ራሳቸውን እንዲችሉ አይነት ነገር ይፈልጋል። በእግዚአብሔር ቤት ውስጥ ስንኖር ግን እኔና እናንተ በእርሱ ላይ ጥገኞች ሆነን ለክርስቶስ አካል የምንጠቅም እንድንሆን በዛ መንፈስ እንድናድግ ይፈልጋል። ኢየሱስ ክርስቶስ የሕይወት እንጀራ ስለሆነ ሌላ እኔና እናንተ ሊያረካ የሚችል የምንበላው ነገር የለም ከእሱ ውጭ ማለት ነው። ኢየሱስ የሕይወት ውሃ ስለሆነ ነፍሳችን የምትፈልገው የምትራበው የምትጠማው ያንን ውሃ በማግኘት መርካትን ነው። የኔና የእናንተ ሕይወት ፍሬያማና ውጤታማ የሚሆነው በወይን ግንዱ ላይ በመጣበቅ እውነተኛ ቅርንጫፎች ሆነን በመገኘት እንጂ ለብቻችን ቅርንጫፍ ሆነን በመገኘት አይደለም። እሺ፣ መብላት፣ መጠጣት፣ ጥገኛ መሆን እነዚህ ሁሉ የማደጋችን መታያ ምልክቶች ናቸው። ሌላ ሰፈር ሄደን ቃርመን የምናመጣው ነገር ህመምና በሽታ እንጂ ጤናን አይደለም። ስማማላችሁ አይደል? አሜን ይባላል። ሌሎች ቦታዎች የሚሰጡን ነገር የእውነት ከክርስቶስ ጋር በመገናኘት የምናገኘው የህይወት ትርፍ የለበትም። መንፈሳዊ ብስለት ወገኖቼ ከሕፃንነት እና ስጋዊነት ወደ ብስለት መምጣት ነው። ጳውሎስ ለቆሮንቶስ ሰዎች በጣም የሚላቸው ነገሮች ምንድን ነው? እሱ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ስጋውያን እንጂ እንደ መንፈሳውያን ልነግራችሁ አልቻልኩም ይላቸዋል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 እና መጥቻውን እኔ እናንተ ስጋዊ ምናምን ብላችሁ ዘራፍ ነው የምትሉታል። በጣም ጠንካራ የሆነ ቃል ነው የሚጠቀሙት አይደል? ስጋዊ ናችሁ ብሎ ሲል በመካከላቸው የነበረ መከፋፈል፣ በመካከላቸው የነበረ ቅናት፣ ክርክር፣ ጥላቻ፣ ዝሙት፣ በጣም ሴሰኝነት፣ ጣዖትን ማምለክ፣ እነዚህ ሁሉ ነገሮች ነበሩ። እነዚህ ነገሮች ለጳውሎስ ሲያይ የሚያየው ምንድን ነው? እረ ስጋዊ ናችሁ፣ ሕፃናት ናችሁ። እነዚህ ሰዎች እኮ በጣም ቸርች ውስጥ በመገኘት አንደኛ ሊሆኑ ይችሉ ይሆናል። ወይም ደግሞ በቃላል በአገልግሎት ውስጥ በነበራቸው ተሳትፎ አገልግሎት ውስጥ ባላቸው ነገር በጣም የሚታወቁ ሊሆኑ ይችላሉ። ወገኖቼ የጸጋ ስጦታ በእኔና በእናንተ ተገለጠ ማለት በስለን ጨርሰናል ማለት አይደለም። በጣም እንዳነሳሳት ከጌታ ጋር ባለኝ ጉዞ በአጭሩ ወደ 30 ሊገባ ትንሽ ዓመታት ትንሽ ይቀረዋል። በ25 ዓመታት በእርግጠኝነት 25 ዓመታት መድረክ ላይ ሳልለይ ያገልግያለሁ። ግን በ25 ዓመታት ውስጥ በጣም ብዙ መልኮች አይቻለሁ። በራሴም አይቻለሁኝ፣ በሌሎችም አይቻለሁ። እኔ ከእነሱ የተሻልኩኝ ነኝ እያልኩኝ አይደለም ያለሁት። በጣም ደካማ ሰው ነኝ። ከእግዚአብሔር ጸጋ ውጪ ሰው ልሆን የሚችል ሰው አይደለሁኝ። ድንገት ማንነቴን በሙቪ አድርጎ እግዜር እዚህ ጋር ገልጦ ቢያሳይ ውይ ብራዘር አንተ እንደዚህ ነህ እንደምናምን ልትሉኝ ሁሉ ትችላላችሁ። አም ሲሪየስ በጣም ማለት የመንፈሳዊ ጸጋ ስጦታዎች የመብሰላችንና የማደጋችን መለኪያዎች አይደሉም። ሰውየው እንዳለው ነው። አንድ ጊዜ በሆነ ጉዳይ ተጣላና ከአንዲት እህት ጋር እና ሰውየው አያት አያትና መድረክ ላይ በስመ አብ ጉድ ነች እና ስትዘምር በጣም በቃ ስታስመልክና ምናላት እንዲ አንቺ መድረክ ላይ መልአክ የሚያደርግሽ ከመድረክ ስትወርጂ ሰይጣን የምትሆኝ ምን ሆነች ነው አይላትም። ወገኖች የጸጋ ስጦታ ለኔና ለናንተ ሲሰጠን የሚሰጠን አካሉን ለማነጽ ነው። አካሉን ለማነጽ የማይጠቅምና ለአካሉ የማይሆን የጸጋ ስጦታ በጣም ጥያቄ ምልክት ውስጥ የሚገባ ነው። ራሳችንን ለማክበር፣ ራሳችንን ለማሳየት፣ ራሳችንን ለማስተዋወቅ ተመልሰን ኤፌሶን ምዕራፍ 4 ላይ ያለውን ቃል ስንመለከት ምን ይላል? እንዲሁ አስተማሪዎችን እንዲሁ ሰጠ ይልና የእግዚአብሔርን ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ሙላት ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እነዚህን ስጦታዎች እናደረገ ሰጠ። መጋቢ ቢባል ሐዋርያ ቢባል ካለም ይሁንላችሁ ግድ የለም ኢትስ ኦኬ። ነብይ ቢባል የትኛውም ነገር ቢባል የተሰጠበት መሰረታዊ ምክንያት አካሉን ለማነጽ ነው። የተሰጠኝ ጸጋና የተሰጠኝ ስጦታ የክርስቶስ አካል ውበት እንዲኖራት ሌሎችን ለመጥቀም እንዲችል መዋል ካልቻለ በጣም ጥያቄ ውስጥ መግባት አለበት። የአይን መከፈት የጸጋ ስጦታችን ስጋውያን ሆነን መገኘታችንን እግዚአብሔር በመብሰልና በማደግ እንድንለወጥ እውነተኛ አማኝ ስጋ ሆኖ ሊገኝ ይችል ይሆናል። ነገር ግን ሁልጊዜ ስጋ ሆኖ አይቀርም። ሁልጊዜ ያ ሆኖ የሚቀር ሰው ካለ በጣም ወገኖቼ በጣም ጥያቄ መጠየቅ አለብን። ሲሪየስ በጣም ሁልጊዜ ሰዎች ተጠንቅቀውልን በስማም እንዳበጣ የሆነ ነገር እንዳይሆን ብለው አንዳንዴ ባለፈው ነገር ያቸዋለሁኝ እህት ብርጭቆና እህት እንቁላል የሚባሉ አለ ብለዋል ሰባኪው። በቃ እንዳንድ የሆነ ነገር እንዳይሆኑ ፍራጃይል የሚል ከጀርባቸው የተለጠፈባቸው ማለት ነው። አይታችኋል አንዳንድ ፓኬጆች ሲመጡ ቤት ውስጥ ፍራጃይል እና በጥንቃቄ ይያዝ ካይንድ ኦፍ አይነት ነገር እና ከአመት አመት ኖረ ፍራጃይል ሆነን የምንኖር ከሆነ በጣም አደገኛ ነው። በጣም ስጋዊ ልንሆን እንችል ይሆናል። ስጋዊነት ግን በመብሰልና በማደግ ይለወጣል። ስለዚህ ራሴን ቻሌንጅ ማድረግ አለብኝ። እኔ በጣም እግዚአብሔር ልጁን እንድመስል ሲፈልግ የመንፈስ ፍሬ ብሎ ያለውን መታገስን፣ ፍቅርን፣ ይቅርታን እነዚህን ነገሮች ሌሎቹንም አንድ ላይ ጨምረን ልንገልጥበት ሊታይ የሚገባው በመፈለግ በአብርሆትና በልውጠት ልውጠት የሚለው ቃል ይሄ በቃ መለወጥ ከውስጥ የሆነን መቀየር እንዳልኳችሁ ነው። ሰዎች ማይክሮፎን ስለያዙ ተለውጧል ማለት አይደለም። እኔ እግዚአብሔር በእውነት ይርዳን። አሁን በተለይ ባለንበት ዘመን ኮንቴክስት ውስጥ እኔንም ሁላችንንም የእውነት መለወጥና ማደጋችን ክርስቶስን በመምሰል የሚገለጥ መሆን መቻል አለበት። ስለዚህ ለጊዜው ስጋዊ ሆኖ ሊገኝ ይችላል እንጂ ሁልጊዜ ስጋዊ ሊሆን አይችልም። በምንም አይነት መልኩ ወደ ክርስቶስ መተን የዳንን ሰዎች ስጋውያን ሆነን አንቀርም። እናድጋለን፣ እንለወጣለን፣ እንቀየራለን። እንግዲህ ያዕቆብ በምዕራፍ 2 ላይ ምን ብሎ ይናገራል? እምነት ያለ ስራ ምንድን ነው ይላል? ሙት ነው ይላል አይደለ? ስለዚህ ከዳንን የዳንበት መዳናችንን የሚገልጥ ስራ ተግባራዊ የሆነ ስራ አለ ማለት ነው። ለሌሎች ሊተርፍ በሚችል እንግዲህ እንደ አማኝ እኔና እናንተ በኃጢአት ልንወድቅ ልንሳሳት እንችላለን። ነገር ግን በሚመለስ ልብና ማንነት እንመለሳለን። ጳውሎስ ያላቸው እነዚህን ሰዎች ምንድን ነው እሱ ወንድሞች ሆይ ብሎ ነው ስጋውያን እንደመሆናችሁ ብሎ የሚላቸው አይደለ? ወንድሞች ናቸው፣ በተመሳሳይ ሰዓት ደግሞ ስጋውያን ናችሁ፣ ህፃናት ናችሁ ይላቸው። ስለዚህ በአጠቃላይ ወገኖቼ የኤፌሶን ምዕራፍ 4 ከቁጥር 11 እስከ 16 ባለው ሀሳብ ላይ ስንመለከት መንፈሳዊውን እድገት በእምነት ስለሚገኝ መንፈሳዊ አንድነት ክርስቲያናዊው ብስለት መታያና መገለጫ ነው። መንፈሳዊ እድገት በክርስቶስ አካል ውስጥ አንድነትን ያመጣል። ስናድግ በክርስቶስ አካል ውስጥ ነው የምናድገው። በጣም እንደው እግዚአብሔር ይርዳን። ይሄንን ስል በፍጹም ማንንም ምንም ለማለት ፈልጌ አይደለም። ከህብረት ውጪ ለመኖር ጥረት የምናደርግ ሰዎች በጣም መጠንቀቅ አለብን። ህብረት ለማድረግ መፈለግ አለብን። መጽሐፉ የሚለው እኮ በክርስቶስ አካል ውስጥ በአካል ውስጥ ነው ማደግ የሚቻል። ለብቻችን አናድግም። ባጭሩ እያለን ያለው ምንድን ነው እሱ? ለብቻችሁ አታድጉም። በክርስቶስ አካል ውስጥ ነው እውነተኛ የሆነውን እድገት የምናገኘው የምናየው። በአካሉ ውስጥ ነው እርስ በርስ ልንታነጽም ልንገነባም የምንችለው። ሕያዋን ድንጋዮች ናችሁ ብሎ ሲል አካሉ የሚታነጽበት እነዛ ጡቦቹ አንድ ላይ የሚገጣጠሙበት። ለብቻው ሕያው ድንጋይ የሚባል የለም። ህያዋን ድንጋዮች ናችሁ። አንደኛ ጴጥሮስ ምዕራፍ 2 ባልሳሳት አይደል ዳን? ህያዋን ድንጋዮች ናችሁ። አንዳችን ከሌላችን ጋር እንገጥማለን፣ ድንጋይ ደግሞ ይጠረባል አይደል? እግዚአብሔር በደንብ አድርጎ መጥረቢያ አለው። ቃሉን እንደ መዶሻ አይደል? ቃሉን እንደ እሳት። ስለዚህ አላስፈላጊ የሆኑ ጥሩ ያልሆኑ ኮርነሮች ካሉ እነዛን ኮርነሮች መለኪያ አለው ደግሞ። የዛ ደግሞ መለኪያ የዋናው ኢየሱስ ክርስቶስ ነው አይደል? በሱ መለኪያ ልክ አድርጎ ይጠርበውና ያስተካክለውና አንዱን ጡብ በሌላው ጡብ ላይ ያደረገ አካሉን ምን ያደርገዋል? ይገነባዋል። እኔ ለእናንተ አስፈልጋለሁ፣ እናንተ ለእኔ ታስፈልጉኛላችሁ። ቸርች ቸርች ለማለት ለማዳመቅ አይደለም የምንመጣው ወገኖች፣ በጣም መንፈሳዊ የሆነ ትርጉም አለው። ስንመጣ በእኔና በእናንተ ህይወት ውስጥ የተቀበልነው ህይወት አንዳችን ለሌላችን ስለሚጠቅም መንፈሳዊ ስጦታ አላማቸው እኔና የእናንተን ማንነት ለመገንባት ለማነጽ፣ በክርስቶስ ስናድግ በጣም የሚካተቱ ነገሮች አሉ ወገኖች። እውቀታችን፣ ስሜታችን፣ ፍላጎታችን፣ ፈቃዳችን፣ በህይወታችን የምንወስዳቸው እርምጃዎች በጠቅላላ እነዚህ ሁሉ ነገሮች በእርሱ ማደጋችን የሚለወጡበት፣ የሚቃኙበት፣ የሚቀረጹበት ወገኖቼ፣ የክርስቶስ ኢየሱስ ማንነትን ስናውቅ የምናውቀው እውቀት እርሱን የማወቃችን መገለጫ መታያ የሚሆነውን ፍቅርን፣ ትዕግስትን፣ ቸርነትን፣ በጎነትን እነዚህን ሁሉ ለመግለጥ መንፈሳዊ ህይወትን በጣም እንደው እንፍታው፣ ፍቺ እንስጠው ብለን ብንል በአጭሩ መንፈሳዊ ብስለት ማለት በክርስቶስ ያገኘነውን ማንነት በመንፈስ ቅዱስ ኃይል የታገዘ ቀጣይነት ያለው ኑሮ፣ ይህም ሐሳባችን፣ ፍላጎታችን፣ በድርጊታችንና በተልእኳችን፣ በማኅበራዊ ህይወታችን ክርስቶስን በግልጽ የምናንጸባርቅበት ህይወት ማለት ነው። ለብቻችን ልናድግ አንችልም። ለብቻችን እንሰራ ይሆናል እንጂ ስናድግ ግን አንድ ላይ ነው የምናድገው። ወገኖች እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። የተወሰነው የልጁን መልክ እንድንመስል ነው። እግዚአብሔር በክርስቶስ ሙሉ አድርጎናል። በክርስቶስ ፍጹማን ነን። በክርስቶስ የጎደለን ነገር የለም። የነገረ መለኮት ምሁራን እንደሚሉት ኦልሬዲ በት ኖት የት ይላሉ አይደለ? የሆነ ነገር አለ ሆኗል፣ ነገር ግን ደግሞ የሚመጣ ነገር አለ። ስለዚህ የጸደቅን የተቀደስን ለእግዚአብሔር የተለየን ሰዎች ነን። በተመሳሳይ ሰዓት ደግሞ በእግዚአብሔር የምንሰራ የምንቀረጽ ለእግዚአብሔር ደግሞ መሆናችን የሚታይበትን ስራ የምንሰራ ድርሻ ያለን ሰዎች ነን። ወገኖቼ ይህ መንፈሳዊ እድገት አሁን በሆነው ውስጥ የሚታይና የሚገለጥ ብቻ ሳይሆን ደግሞ ወደፊትም ደግሞ እግዚአብሔር ፍጹም የሆነው ሲመጣ በከፊል የነበረው ደግሞ ይሻራል ብሎ ይነናል። ስናድግ ወደ ሙሉ ክብረት የምንመጣበት፣ ኃጢአት እኔና እናንተን የማያደክምበት፣ እንባ የማይታይበት፣ ሰቆቃ የማይሰማበት ልዩ የሆነ ሙላት ያለበት እድገት አለ። በጣም ከዚህ ሀሳብ ጋር በተያያዘ መልኩ አንድ ሶስት የመጨረሻ ነጥቦችን አንስቼ ጨርሳለሁኝ። በተለይ መንፈሳዊ የህይወት ብስለትን በጣም ሶስት አይነት የህይወት ገጽታ አላቸው የሚል በመንፈሳዊ እድገት ውስጥ በጣም ብዙ የጻፉ የተናገሩ ሰዎች የሚሏቸው ነገሮች አሉ። ሶስቱ ነገሮች እነዚህ ናቸው። አንደኛ ነገረ መለኮታዊ ወይም ደግሞ ቴዎሎጂካል ብለን የምንለው መንፈሳዊ ብስለት እያንዳንዱ የህይወት ማንነታችን ቅድም ያልኩትን አእምሯችን፣ ስሜታችን፣ በክርስቶስ ያገኘነውን ማንነት መሰረት ያደረገ ፈቃዳችንን ለእርሱ በመስጠት እግዚአብሔር በእኛ ክርስቶስን ሊገልጥበት የፈለገውን የሚያሳይበት በአስተምህሮ እኔና እናንተን የሚለውጥበት ማለት ስሉስ የሆነውን አንድ አምላክ በህይወታችን ውስጥ በማስተናገድ ህይወታችን መለወጡን የምናሳይበት። ሁለተኛው ደግሞ ተልእኳዊ ነው። ስናድግ ነገረ መለኮታዊ ነው፣ ተልእኳዊ ነው። ተልእኳዊ ብለን ስንል ደግሞ እግዚአብሔር ለአማኞች የሰጠውን የማዳንን ተግባርና ስራ ቅድም ለበጎና ለመልካም ስራ በክርስቶስ ኢየሱስ እንደገና ፈጠረን ብሎ ኤፌሶን ምዕራፍ 2 ላይ እንደሚናገረው ተልእኳዊ ነው። አማኞች በእግዚአብሔር የተዋጀው የማዳን ተልእኮ ተሳትፎ በመንፈሳዊ ህይወት ስንበስል ይህንን ተልእኮ ይህንን ሚሽን ይዘን እንወጣለን። ስናድግ በእርሱ እናድጋለን ስናድግ ተልእኮ አለ ሶስተኛው ደግሞ ካህናዊ ወይም ደግሞ ቸርች ፎከስ ቢሆን ነው ይሄ ማለት የመንፈሳዊ ህይወት ብስለት በቤተክርስቲያን አንድነትና በቤተክርስቲያን እርገት ውስጥ የሚገለጥ የሚታይ ነው እያንዳንዱ ብልት ያለውን ስጦታ አንዱ ሌላውን ለማነጽ ጥቅም ላይ የሚያውልበት ድርሻና ስፍራ አለ ነገረ መለኮታዊ ነው ሚሽናዊ ነው ቸርች ፎከስድ ነው ስለዚህ ከእግዚአብሔር ጋር ጤናማ የሆነ ግንኙነት ያለን ሰዎች አብ ወልድ መንፈስ ቅዱስ አንድ የሆነውን አምላክ የምናመልክ የርሱን አስተምሮ የምንከተል ሰዎች በህይወታችን ውስጥ የሚታይ ለውጥ አለ ማለት ጳውሎስ ህይወቴን አስተምሮዬን ብሎ አላለም የሚያስቀምጠው ሁልጊዜ ለጢሞቴዎስ ሲነግረው ሌሎቹም ሲነግራቸው ህይወቴንና አስተምሮዬ ተልኳዊ ነው ተልኳለን ምንድነው ተልኳችን የክርስቶስ ኢየሱስን ወንጌል ለሌሎች ማብሰር የትኛው ቦታ ላይ እንደሆነ ባላውቅም አንድ ቦታ ላይ ሳነብ አንድ ቸርች ከሚያመልኩት ሰዎች ከሚያመልኩበት ቢልዲንግ ሲወጡ የሚወጡበት መውጫው በር ላይ በትልቁ የተጻፈ ነገር አለ ሚሽን ፊልድ የሚል የተጻፈበት ነገር አለ ልክ ሲወጡ ወደ ሚሽን ፊልዳቸው ነው የሚገቡት ማለት ስለዚህ እኔና እናንተ በህይወታችን ውስጥ የተቀመጠውን የክርስቶስን ማንነት ሌሎች ሊያዩት በሚችሉት ማንነት ማለት ብርሃንን ጫውነን አረ ለመጽሐፍ ቅዱስ የሚናገረው ያንን ስለዚህ ክርስቲያናዊ ማለት ይሄኛው እድገት ይሄ ቤተ ክህነታዊ ወይም ደግሞ ቸርች ፎከስድ ነው ብለን ስንል ደግሞ አንድነትን የሚጠብቅ ነው ስለዚህ በአጠቃላይ መንፈሳዊ ህይወት ብስለት ግብ አለው ግቡ እግዚአብሔርን በመምሰል የበሰለ ክርስቲያን የእግዚአብሔርን ባህሪ በሁለንተናዊ ህይወትና ማንነቱ ያሳያል የክርስቶስን ህይወት በኑሮ በአገልግሎቱና በህብረቱ ተግባራዊ በማድረግ መብሰሉንና በአካል ውስጥ ማደጉን በተግባር እንዲታይ ያደርጋል ሰመራይዝ ለማድረግ ያህል በብስለት ለማደግ ከልብ እንፈልግ ግድ ይላል መንፈሳዊ ብስለት ህፃንነትንና ስጋዊነትን መሻር መተው መንፈሳዊ ግንዛቤ ወይም እይታ ወደ መንፈሳዊ ኃይል ያመራናል ኤልሳን ምሳሌውን ተመልክተናል መልካሙን ስራ ለመስራት እንደገና እንደተፈጠርን ማለት ነው የመንፈስን ኃይል የሚቀበሉ እንደ ነገሩ ለሆኑ ተመልካቾች ሳይሆን በቅርበት መከተል በትኩረት መመልከትና ለጌታ ለተሰጡ ተከታዮች ነው ይህን ሐሳብ እንቀጥለዋለን ግን በእግዚአብሔር ፊት በጣም አንድ እንደው አደራ የምላችሁ ነገር የእሁድ ህይወታችን ከሰኞ ማነስ የለበትም ከማክሰኞ ከሮብ አላል ይልክ እንትኑ ቴምፕሬቸር እየወረደ እየወጣ የሚሄድ መሆን የለበትም በኢንቴንሽናል ነው በቃ ምን መንፈሳዊ ነገር ኢንቴንሽናል ወገኖች ጋር ደውለን እንዴት ናችሁ መባባል በራሱ በጣም እንዴት አሪፍ ነገር እና በእግዚአብሔር ፊት በጣም እንበርታ ይሄ ሁላችንን የሚመለከት ነው እኔ ከእናንተ የተሻልኩኝ አይደለሁም በእግዚአብሔር ፊት ነው የምናገር ይሄ ጸጋ በጣም ያስፈልገናል ለሁላችን እግዚአብሔር አምላክ ይርዳን አሜን ክብር ለእግዚአብሔር ይሁን ተነስተን በእግዚአብሔር